ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ለክርስትና እምነት ተከታዮች በትንሣኤ በዓል ዋዜማ ላይ እንደመገኘታችን የስቅለት በዓልም በመሆኑ እንኳን አደረሳችሁ ለማለት እንወዳለን። ዛሬ ምሽት ከምናስደምጣችሁ የበዓል መሰናዶዎቻችን መካከል
ኦልሞስት አንድ ወር ሲቀር ምናምን ጀምሮ ዝግጅት እናደርጋለን፣ ግን 24 ሰዓት ነው የሚሰራው። የበዓልም ስራዎች ባይሆኑ እነዚህ ምግቦች ተነጣጥለውም ቢሆን ደንበኞች ይጠቀሙታል። ማንኛውም ሰው የተሰራ ዶሮ ይወስዳል፣ የተሰራ በግ ይወስዳል፣ ጠጅ ብቻውንም ይወስድ ይኖራል። ላየሹ ቁሌትም ደግሞ ያለቀላቸው ነገሮች በቀላሉ ቤት ውስጥ የሚሰርጉን ለመጠቀም የሚሄዱ ነገሮች እናቀርባለን።
ወደ ተለያዩ የኢትዮጵያ ክፍሎች ደውለን ሰዎች በዓልን በምን መልኩ እያከበሩ እንደሆነ ጠይቀናል። በነገራችን ላይ ቀደም ብለን የሰማት የ251 ፉድስ የተሰኘ በዓል ዝግጅቶችና በዓላት ወቅት ልዩ ዘመናዊና ባህላዊ ምግቦችን በትዕዛዝ የሚያዘጋጅ ድርጅት ኃላፊ የሆነችው በተለይም ሀብቴን ነው። ሙሉ ሀሳቧን ቆየት ብለን እንሰማለን። የምሽቱን ሰፋ ያለ ጊዜ የሚወስደው ግን የቀጥታ ስልክ ውይይት ነው። ዛሬ የምንወያይበት ርዕሳችንና ተወያዮችን ከመሸጋገሪያ በኋላ ተመድ ያስተዋውቃቸዋል። ወጣቶችና በውጭ ሀገራት ባህልና ትውፊትን የማቆየት ጥረት ነው የዛሬ ውይይት ርዕሳችን። በርካታ ትውልድ ኢትዮጵያውያን የሚኖርባት ሰሜን አሜሪካ በተለይ ሕፃናትና ታዳጊ ወጣቶች ከኢትዮጵያ ጋር የሚተሳሰሩበት ቋንቋ፣ ባህል፣ ግብረ ገብን እንዳይረሱ የተለያዩ እንቅስቃሴዎችን በማድረግ ላይ የሚገኙ ግለሰቦች ናቸው የምሽቱ እንግዶቼ። በግልና በጋራ ስለሚያደርጓቸው ጥረቶች፣ ተግዳሮቶችና መፍትሄዎቻቸው አጠር አድርገን እንወያያለን። የአድማጮችንም ሀሳብ አክለናል። ተወያዮቻችን ሲሳይ ደንቡባ፣ ሲሆን ኃይለ ሚካኤልና እንዳለ ወልደ ሰንበት ናቸው። በዋሽንግተን ዲሲና አካባቢዋ በሚገኙ አብያተ ክርስቲያናት ስር ሕፃናትና ወጣቶች ባህልና ትውፊታቸውን እንዳይረሱ ማድረግ ረገድ ለማንቃት ከፍተኛ ጥረት እያደረጉ ያሉም ናቸው። ሁላችሁንም በእጅጉ አመሰግናለሁ። ተወያዮቻችን በመስመር ላይ ይገኛሉ። ከእነሱ ጋር ውይይቱ ጀምራለሁ። እንዴት አደራችሁ? በዚህ ሀገር ሰዓት አቆጣጠር ገና ጠዋት ስለሆነ ነው። እንዴት አደራችሁ ሁላችሁም?
እግዚአብሔር ይመስገን። እንዴት አደራችሁ?
በእጅጉ አመሰግናለሁ በዚህ ውይይት ላይ መሳተፍ ፈቃደኛ ስለሆናችሁ። ከሲሳይ ካንተ ልጀምርና አጠር አድርገህ በዚህ አገልግሎት ውስጥ ስንት ዓመት እንደቆየህ መሰል መርሃ ግብሮችን መዘርጋት ለምን አስፈላጊ እንደሆነ ለአድማጮች ብታጋራልን።
እሺ፣ እግዜር ይስጥልኝ። እንዳልከው ሲሳይ ደንቦ ባባላለሁኝ። በሙያ የሶፍትዌር ኢንጂነር ነኝ። እዚህ ሀገር አሜሪካ ወደ 15 ዓመት ያው በኑሮ ምክንያት ወደዚህ መጥቼ ሰርቻለሁኝ። ከዛ በፊት 5 ዓመት ያህል ኢትዮጵያ አገልግያለሁኝ። እንግዲህ ራሴን ለማስተዋወቅ ያህል እኔም የሶስት ልጆች አባት በመሆኔ ቅድም እንዳነሳኸው በተለያዩ ሕጻናትን ታዳጊዎችና ወጣቶችን በማበልጸግ ትውልድ በመተካት ላይ በተለያየ ዘርፍ አገለግላለሁ። መሳይ በሆኑ ጉዳዮች በግሌም በሙያዬ የአይቲ ባለሙያ ስለሆንኩኝ የተለያዩ ሶፍትዌሮችን፣ አፕሊኬሽኖችን ልጆች የሚጠቀሙባቸውን ደቨሎፕ በማድረግ ባለንበት አጥቢያ ቤተክርስቲያን በሰንበት ትምህርት ቤት አንድነትና በማህበረ ቅዱሳንም ደግሞ እንደዚሁ ልጆችን ታዳጊዎችን ለመተካት በሚደረጉ ስራዎች ላይ የበኩሌን ለማድረግ ሞክራለሁ። እንግዲህ አንተ ቅድም እንዳነሳኸው ዋና ዓላማችን ልጆቻችን ከሀገር ርቀው በዚህ የተወለዱ በዚህ የሚኖሩ በመሆናቸው ሀገራቸውና ትውልዳቸውን እንዲያውቁ በዛ ላይ አንዳንድ ነገር ኮንትሪቢዩት ለማድረግ ሞክራለሁ።
በጣም አመሰግናለሁ። ወደ ሌላኛዋ እንግዳችን ሲሆን ከመለፌ በፊት በህፃንነታቸው ወደ ዩናይትድ ስቴትስ ከመጡ ወጣቶች መካከል የአንዷ ሀሳብ እንስማና ወደ ጽዮን ቀጣዮቹን የውይይት ጥያቄዎች አቀርባለሁ።
ቀር ምናምን ጀምሮ ዝግጅት እናደርጋለን፣ ግን 24 ሰዓት ነው የምንሰራው። የበዓለም ምስራዎች ባይሆኑ እነዚህ ምግቦች ተቃጥለውም ቢሆን ደንበኞች ይጠቀሙታል። ማንኛውም ሰው ተሰራ ዶሮ ይወስዳል፣ የተሰራ በግ ይወስዳል፣ ጠጅ ብቻውንም ይወስድ ይኖራል። እንዳየሹ ቁሌትም ደግሞ ያለቅላል።
ሙሉ ስሜ ሜሮን ወደነ የመጣሁት በሰባት ዓመቴ ነው። ኢትዮጵያ ትንሽ ናዝሬት ስኩል አዲስ አበባ ያለውን ተምሬ እዚህ መጣሁኝ። ብዙ ነገር አገሬንም ባህሌንም እንዳረሳው መጀመሪያ አስተዋጽኦ ያለው አስተዳደግ ነው። እኛ ቤት ውስጥ ልክ እዚህ ስምጣ እናቴ ሁሌ እንግሊዝኛ እዚህ ቤት ውስጥ አታውሩ ነው የምትለን፣ ሁሌ በአማርኛ ነው የምናወራው። አባቴ ደግሞ እሁድ ከቤተክርስቲያን በኋላ ደግሞ መጽሐፍ ቅዱስ ያስነብኛል። ስለዚህ አሁን እስካሁን ድረስ መጽሐፍም አንበብም እችላለሁ። ቤተክርስቲያን ደግሞ ሌላ ማስተዋጽኦ አለው እላለሁ። ማርያምም ያደግኩት ዲሲ ያለውን ገብርኤልም አድጋለሁ። ሁለቱም ጋር ቅዳሴ ካለቀም በፊትም መዘምራን ትሆንም የሀሁይ ፊደልም ስለ ቤተክርስቲያንም በሙሉ በአማርኛ ነበር የተማርኩት። ሁለቱ በጣም ትልቅ አስተዋጽኦ አለው ለእኔ። አገራቸውን መውሰድ እሱ ትልቅ ትልቅ እኔ አሁን ሰባት ዓመት ነው የመጣው። እኔና ሲስተር 12-11 ስንሆን ለአምስት ወር ተመልሰን ሄደን ነበር። እሱ ራሱ ስናድግ ሁሌ እናስታውሰዋለን። ትንሿ አምስት ወር የቆየንባት በጣም አስታውሶ አድርጎልን ነበር። ስለዚህ እንዳይረሱ መመለስ፣ ከየት እንደመጡ ሄዶ መመለስ፣ ሄዶም እሱም ሲያዩም እዚህ ሀገር ትንሽ ለራስ እንድትሯሯጥ ያደርግሃል። ኢትዮጵያ ትንሽ ሄደ ስታይ ግን ፍቅር የጎረቤት እንደሆነ ስሜት ያመጣል እና እዛም መሄዱ በጣም ትልቅ አስተዋጽኦ አለው። ሰው ማንነታቸውና ከየት እንደሚመጡ እንዳይረሱ መደረግ አለበት።
ቀደም ብለን የሰማናት የሚስ አፍሪካ ዩኤስኤ የቁንጅና ውድድር አሸናፊዋ ሜሮን ውድነህን የግል ምልከታ ነው። ጽዮን አንቺ ልምጣ። አንቺና ባልደረቦችሽ ህጻናትና ታዳጊ ወጣቶች ባህልና ትውፊታቸው እንዲያውቁ በምን መልኩ ነው የምታግዟቸው? ህጻናቱ ኢትዮጵያዊ ማንነታቸውን ሳይዘነጉ ከአሜሪካ የኑሮ ብሂል ጋርም ተስማምተው እንዲያድጉ በማድረግ ረገድ የወላጆች ሚናስ ምን ያህል ነው ትያለች?
እግዚአብሔር ይስጥልኝ። አመሰግናለሁኝ መጀመሪያ ለዚህ እድል ስላቀረባችሁን። ጽዮን ኃይለ ሚካኤል እባላለሁኝ። እዚህ ሀገር እንግዲህ ከመጣሁኝ እኔ ወደ 20 ዓመት ገደማ ሆኖኛል። የመጣሁት ገና ወጣት ሆኜ ነው። ኮሌጅም የጨረስኩት እዚሁ ሀገር ነው። በኋላም ላይ ያው ኢትዮጵያም የቤተሰብ በትምህርት ውስጥ ስላደግኩኝ እዚህም ከቤተ ክርስቲያን እንዳድርቅ ረድቶኛል። አሁን በምናገለግልበት አጥቢያ ቤተ ክርስቲያን ዋሽንግተን ዲሲ የሚገኘው ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ህጻናቶችንና ወጣት ልጆችን በማስተባርና በማስተባበር ከወንድሜ ሲሳይ ጋርም አብረን እንሰራለን። እንግዲህ አገልግሎት ውስጥ የገባሁት ወደ 5 ዓመት ገደማ ሆኖኛል። ዋናውም የገባንበት ምክንያት ልጆቻችን የሁላችንም ልጆች የሁሉም ልጅ የሁላችንም ልጆች ነው እና ሀገራቸውን፣ ባህላቸውን፣ ቋንቋቸውን፣ ሃይማኖታቸውን በምን መልኩ ይዘው ተረድተው የራሳቸው አድርገውት ነገ የሀገርም የቤተክርስቲያንም ተረካቢ መሆን ይችላሉ በሚለው በዛ ተነሳሽነት የተጀመረ ስራ ነው። በእርግጥ ከተጀመረ ረጅም ዓመት ሆኖታል። አሁን በእኛ የዛሬ 5 ዓመት የጀመረ አይደለም። ግን ያው በዛው ድራይቭ ነው እኛ ራሳችን ገብተን እዛ ውስጥ ማገልገል መስራት የጀመርነው። ልጆቻችን እንግዲህ ባህልን፣ ሃይማኖትን፣ ማንነትን አውቀው እንዲረዱ እንዲያድጉበትም የምናስተምርበት የተለያዩ መንገዶች አሉ። በትምህርት የሚሰጥ አለ፣ በህይወትም ይሰጥ አለ። ትምህርት ማለት ያው ቋንቋቸውን እንዲማሩ ከህፃንነታቸው ጀምሮ እዚህ ከ4 ዓመት 5 ዓመታቸው ጀምሮ ቋንቋን እንዲለምዱ አንዱም አይደንቲቲያቸው እሱ ስለሆነ ፊደል በመማር ይጀምራሉ። ከፊደል ጀምረው ወደ ንባብ እንዲሄዱ፣ ከንባብም አልፎ ደግሞ ያነበቡትን መረዳት፣ በቋንቋቸው ኮሚኒኬት ማድረግ መቻለን፣ በአማርኛ ማለት ነው፣ ኮሚኒኬት ማድረግ መቻለን፣ ያንን በሙሉ እንዲይዙት አንድ ለቋንቋ በቋንቋ ረገድ የሚማሩት ነገር አለ። ከዛ በተረፈ ደግሞ እንደ ኦርቶዶክስ ልጆች ደግሞ ሃይማኖትን ይማራሉ። ቤተ ክርስቲያናቸው ሆነች ሃይማኖታችን ምን እንደሆነ፣ እነሱ ማንነታቸው፣ ሃይማኖት ማለት ምን ማለት እንደሆነ፣ ከእግዚአብሔር ጋር ያላቸው ግንኙነት እንዴት መሆን አለበት፣ ክርስቲያናዊ ስነ ምግባርን ተረድተውት ሃይማኖታቸውን አውቀው ዛሬ ለነሱ መትረፋቸው ብቻ ሳይሆን ደግሞ ነገም ደግሞ ሌሎች ወንድም እህቶቻቸውን የሚያተርፉበት ነገር እንዲያቆ ተደርገው ደግሞ በኢን ፓራሌል ከቋንቋው ደግሞ አብሮ ያብሚሄድ ደግሞ ሃይማኖት ትምህርት አለ። በዛ ውስጥ ቀደም ደግሞ አብሮ ተካቶ ሁሉም የማይለያዩ ነገሮች አሉ ተያይዘው የሚመጡ ቤተክርስቲያን ስንል ሀገር አለና ስለ ኢትዮጵያም ታሪክ በዛ ውስጥ ተካቶ እንዲማሩ የኢትዮጵያ ባህላችን ራሱ ትውፊት በትውፊትም የሚመጣ የባህላችን አለና ያንንም እንዲያውቁት ቤተክርስቲያን ሲመጡ ያንን ነገር ኤክስፒሪየንስ እንዲያደርጉ ከወላጆቻቸውም ጋር ያላቸው ሪሌሽንሺፕ ያ ነገር አብሮ የሚቀጥል የሚሆን እንዳለበት አድርገን እንመክራለን እናስተምራለን። በዛውም ወላጆችን ደግሞ አንደ ሳይድ ያው ከሁሉ በላይ ለልጅ መቀረጽ ዋና ትልቁ ሚና ያለው ከወላጆች ስለሆነ ወላጆች ተሳትፎ የሌለበት ነገር ልጆች ሰክሰስፉል መሆን አይችሉም እና ዋናው ቤት መቀረጽ ስላለባቸው ከወላጆችም ጋር እየተመካከረን በቤታቸው ውስጥ የሚነጋገሩበት ቋንቋቸው አማርኛቸውን እንዲያደርጉ እንዲያዳብሩት እንዲጠነክሩበት ህይወታቸውንም ደግሞ ወላጅ ጋይድ ማድረግ የሚችልበትን ሚንስ እንዲኖራቸው ቤት ውስጥ ከወላጆቻቸውም ጋር በግልም በማህበርም የተለያየ ምክክር እናደርጋለን። ከልጆቹ እያየን ወላጅ ለብቻው የምናናገርበት ጊዜ አለ። ምክንያቱም ሚናው የወላጅ በዚህ ነው ተብሎ የሚገለጽም ስላልሆነ ትልቁን አስተዋጽኦ እነሱ እንዲወስዱ ትልቁን መርህ ሆነው እነሱ አርያ ሆነው እንዲመሩ እየተማከርን ከወላጆች ጋር እንግዲህ ከጊዜም በእግዚአብሔር አጋዥነት እንሰራለን።
ጽዮን በጣም ነው የማመሰግነው። የእናንተን መሰል አገልግሎት በበጎ ከሚያዩ ወላጆች መካከል የአንዱን አስተያየት ጥቂት ሰምተን እንመለሳለን።
ስሜ ግርማ ከበደ ይባላል። ምኖሮ ሲልቨር ስፕሪንግ ነው ሜሪላንድ። ያለ ጥያቄ ሁለት ልጆች አለኝ። ልጆቼ ከኢትዮጵያ ከመጡ 3 ዓመት ሊሆናቸው ነው። ነገር ግን በዚህ አጭር ጊዜ ውስጥ አማርኛ ማንበብ እና አማርኛ ማውራትን እየረሱ ስለሆነ እነዚህ ልጆች ባህላቸውን፣ ወጋቸውን፣ ቋንቋውን እንዳይረሱት ምን መንገድ መታገዝ መረዳት እንደሚችሉ ለማሰብ በጣም ብዙ ጊዜ ሳስበኝ የቆየ ነገር ነው እና እንዴት አድርገው ሊያግዙኝ ይችላሉ ብዬ ነው እንግዲህ ለመጠየቅ ያልኩት። ምክንያቱም ልጆችን ለማስተማር የተለያየ የቤተክርስቲያን ፕሮግራሞች እንደዚህ ለማነጋገር ሞክሬያለሁ እና ሬጅስትሬሽን ሞልቷል እንደዚህ ነው የሚሉ እና መቼ ነው ቀጣዩ ምዝገባ ሲባል የሚቀጥለው ዓመት እንደዚህ ነው የሚሉ እና በቂ የሆነ አገልግሎት የለም። ምንም እንኳን በበጎ ፍቃድ ራን የሚደረግ ነገር ቢሆንም ወላጆችን ትንሽ ገንዘብ እያስከፈሉ ይህን ነገር ማስተማር ለልጆችም ለሀገራችንም ጥቅም ስላሉ ማቴሪያሎችም ዲቨሎፕ የተደረጓሉ ወይ? ምክንያቱም ልጆች ቋንቋቸውን ማወቃቸው ባህላቸው ቋንቋቸውን ማወቃቸው ለራሳቸው ሰክሰስ መነሻ ነው። ነገ ከነገ ወዲያም ደግሞ በህይወታቸው ሲያድጉ ትልቅ ቦታ ሲደርሱ ከሀገራችን ዲስኮኔክትድ አይሆኑም እና ደግሞ ሰክሰስፉል ያደርጋቸዋል፣ ሀገራችን ይጠቅማል፣ ለራሳቸው ይጠቅማቸዋል። ለማመስገናል
አቶ ግርማን በእጅጉ አመሰግናለሁ። አቶ ግርማ በቅርቡ ወደዚች ሀገር ያመጧቸው ልጆቻቸው ቋንቋቸውን እየዘነጉ መሆናቸውን ጠቁመዋል። የመሰል አገልግሎቶች ማነስና የማስተማሪያዎች እጥረትም እንዳሳሰባቸው ተናግረዋል። በዚህ ሀገር ከሚኖሩ ትውልድ ኢትዮጵያን ቁጥር አንጻር መሰል ችግሮችን ለመቅረፍ ምን መደረግ አለባት ትላላችሁ? እግረ መንገዳችን ደግሞ እነዚህ አገልግሎቶች የተጋረጠባቸውን ተግዳሮቱና እንዲስፋፉስ ሊደረጉ ስለሚገቡ ጉዳዮች ጥቂት እንበል። እንዳለ ወልደ ሰንበት አሁን አየር ላይ ይገኛል። ወደ እንዳለ መለስና በእነዚህ ጉዳዮች ላይ ያለውን ሀሳብ እንስለን። እንዳለ አንተ ስለምትሳተፍበት አገልግሎት በአመታት ውስጥ ያያቸው ተግዳሮቶችና መፍትሄዎቻቸውን አጠር አድርገህ እስቲ ሀሳብህን አጋራን።
እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እንዳለ ወልደ ሰንበት እባላለሁ። በዚህ በዋሽንግተን ዲሲ በሚገኘው በርዕሰ አድባራት ደብረሰላም ቅድስት ማርያም ቤተ ክርስቲያን የህፃናትና ታዳጊ ወጣቶች ትምህርት ክፍል ሰብሳቢ ነኝ። በዚህ ጠቃሚና እጅግ አስፈላጊ በሆነ የልጆች ውይይት ላይ እንድሳተፍ ስለጋበዛችሁኝ ከልብ አመሰግናለሁ። እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ አደረሰን። እሺ፣ ወደ እንትኑ ስመለስ ወደ ጥያቄ ስመለስ አዎ እንግዲህ የልጆች አስተዳደግ ልጆችን በቋንቋ በባህል መቅረጽ ያንተ ጀምሮ መናየው ነው በአብዛኛው የቤተክርስቲያን በቤተክርስቲያን አገልግሎት ያደጉ ልጆች በቤተክርስቲያን ያደጉ አባቶች ቤተክርስቲያንን እንደዚህ አነጻጽ በአማርኛ ቋንቋና በባህል ኢትዮጵያዊነትን በማስረጽ ትልቅ አስተዋጽኦ ያላት የኢትዮጵያ ቤተክርስቲያን ነች። እኔ ባለሁበት ቤተክርስቲያን ማገለግልበት ቤተክርስቲያን ማለት ነው በጣም ብዙ ህፃናት 500 እና ከዛ በላይ ህፃናቶችን አሉ። በቋንቋቸው አድገው ቋንቋቸውን ባህላቸውን አውቀው እንዲያድጉ የበኩል የጥረታችንን እያደረግን ነው። ዋናው አላማው ምንድነው? ልጆቻቸው ቋንቋቸውና ባህላቸውን የግድ ማወቅ አለባቸው። ከልጆች ከቤተሰቦቻቸው ጋር ያለውን ግንኙነት ያጠነክራል። ቋንቋ ማለት ዝም ብሎ አማርኛ ማወቅ ብቻ አይደለም። በአብዛኛው ከውጭ የሚኖር ወላጆች አንዱ ችግር ትልቁ ችግራችን ከልጆቻችን ጋር የምንግባባበት ቋንቋ ነው። ልጆች በአብዛኛው ጊዜ የሚናገሩት የሚኖርበትን ሀገር ቋንቋ በመሆኑ ወላጆች ደግሞ ለዛ እንግዳ ቋንቋ ስለሚሆኑ ልጆቹ የሚሰማቸውን ነገር ለወላጆቻቸው በግልጽ ያስረዱ ስለማይመስላቸው ብቸኝነታቸውን ይመርጣሉ። ስለዚህ እዚህ ደግሞ ትልቁ ቁልፉ ነገር ልጆቻችንን በቋንቋቸው እንዲማሩ ማድረግ ነው። ወላጆች ትልቅ ሚና አላቸው። በርግጥ ቤት ውስጥ ከልጆቻቸው ጋር በቋንቋቸው እንዲናገሩ መጽሐፍቶችን፣ ሲዲዎችን፣ የአማርኛ ቋንቋላቸውን ሲዲዎችን፣ መጽሐፍቶችን በማንበብ ልጆቹን መቅረጽ የወላጅ ኃላፊነት ነው። ከዛ በመቀጠል ደግሞ በየቤተክርስቲያን በየአጥቢያ ቤተክርስቲያኑ የህፃናት ሰንበት ትምህርት ቤት አለ። ወደዛ በማምጣት ልጆቹን እንዲሳተፉ ማድረግ ይህን የወላጆች ኃላፊነት ነው። ቤተክርስቲያን ከመጡ በኋላ ደግሞ ቤተክርስቲያን ትልቅ ኃላፊነት አለባት። ያ ምንድን ነው? ልጆቹ የወደፊት አገር ተረካቢ የቤተክርስቲያን ተረካቢዎች ለማድረግ የአሁን ህጻናት ናቸው አድገው በፊት ወደፊት ተረካቢ የሚሆኑትና ቤተክርስቲያንም ትልቅ ኃላፊነት አለባት። ያው ቅድም ከዚህ በፊት ያሉ እህቶች እንደተናገሩት ዋና ወደ ቤተክርስቲያን ሲመጡ ከፊደል ጀምረን ማንበብ እስኪችሉ ድረስ በተለያዩ ዘዴዎች እናስተምራቸዋለን። እኛ ጋር አሁን ፊደል ቆጣሪዎች አሉ። ከዛ አልፎ ደግሞ እስከ ሰዋስው ሌላም ስነ ግጥም የሚጽፉ ልጆችም አሉ። እና ሌላው ትልቁ እዚህ ላይ መስራት ያለብን የሚገባን ብዬ ማሰው ምንድን ነው? ሁላችንም ይሄ የወላጆች ትልቅ ጥረት ቢሆንም ሁሉም ኢትዮጵያዊ ልጆችን በባህልና በቋንቋ ማሳደግ ግዴታ አለበት። ይህንን ለማድረግ በየአቋማቱ እንዲህ አይነት አገልግሎቶችን ማስፋፋት ግድ ይለናል ማለት ነው። ሌላ ልጆቹ ምንድን ነው እንግዲህ አሁን ብቻ አይደለም፣ በተለይ አድገው ካለች ሲገቡ ተመልሰው በቋንቋቸው በአገራቸው እንዲኮሩ ማድረግ ትልቅ ኃላፊነት ይኖርብናል ብዬ አስባለሁ። አመሰግናለሁ።
በጣም አመሰግናለሁ። እንዳለ
እንግዲህ ልጨምርልህ ዳሮቶቹ ላይ
መልካም ያው ያነሳነው የውይይት ሀሳብ ሰፋ ያለ ጊዜ የሚሻ መሆኑን እናውቃለን። ምናልባት በዚች ጠባብ ጊዜ ውስጥ ሁሉን ነገር ማንሳት ሊያዳግተን ይችላል። ያሉኝ ደቂቃዎች ጥቂት ስለሆኑ የማጠቃለያ ሀሳብ ላይ ለሁላችሁም አጠር አድርጋችሁ እንድትገልጹልኝ እድሉ ልስጥ። ምን መደረግ አለበት በሚለው ላይ በተለይ ብታተኩሩልኝ መልካም ይመስለኛል። ሲሳይ ወደ አንተ ልምጣ።
እሺ፣ እግዚአብሔር ይስጥልኝ። በድጋሚ ከዚህ በፊት የተናገሩት ተናጋሪ ያነሷቸው ጥያቄዎች ወይም ተግዳሮቶች ትክክለኛ ተግዳሮቶች ናቸው። ቅድም እንደተባለው በየአብያተ ክርስቲያናቱ እንዲሁም በተለያዩ ተቋማት ቅድም በገለጽኳቸው በሰንበት ትምህርት አንድነትም ሆነ በማህበረ ቅዱሳን ብዙ ልጆችን ይዞ ለማስተማር ሙከራ ይደረጋል። ነገር ግን ያሉት ህጻናት ብዛትና እየተሰጠ ያለው ትምህርት ቤቶች ብዛት የተመጣጠነ አይደለም። ምናልባት እዚህ ላይ ማንሳት መፈልገው እንደዚህ አይነት ስራዎች በአብዛኛው ምናልባት በእምነት ተቋማት እንጂ በማህበረሰቡ ዘንድ ምናልባት ህብረተሰባችን በጣም ጠንካራ ህብረት ስለሌለው የተለያዩ ትምህርት ቤቶችን ማቋቋም አልቻለም። እኔ አንደኛ መፍትሄ የምለው ምናልባት ምን ይደረግ የሚለው ላነሳው ነገር አንዱ ህብረተሰባችን እየተደራጀ የጋራ ትምህርት ቤቶችን ማቋቋም አንዱ መሰረታዊ ነገር ነው ብዬ አምናለሁ። ምክንያቱም ሌሎቹ ኮሚኒቲዎች ብናያቸው ለምሳሌ ጃገር የጁ ኮሚኒቲ በጣም ደንካራ ኮሚኒቲ ነው። በየአካባቢው የራሳቸው ትምህርት ቤቶች አላቸው። በዲሲ እና አካባቢ ያለው የኢትዮጵያዊ ብዛት እጅግ በጣም ከጊዜ ወደ ጊዜ እየጨመረ እንደሄደ የሚታወቅ ነውና ከዛ አንጻር ተደራጅቶ የግል ትምህርት ቤቶች ማቋቋም አንዱ መሰረታዊ ነገር ነው ብዬ አምናለሁ። ሁለተኛ ቀደም ባነሷቸው ተግዳሮቶች ውስጥ ያነሷቸው ለምሳሌ ማቴሪያልን እንደ አንድ አንስተዋል። ትክክል ነው። ልጆች የሚማሩባቸውን በተለይ ምናልባት ኢትዮጵያ ትምህርት ቤቶች ውስጥ የሚሰጡ የአማርኛ የባህል የስነ ምግባር ትምህርት መጽሐፍቶች ይኖራሉ። ነገር ግን ከዚህ ሀገር አንጻር ልጆቹ እንደ ሁለተኛ ቋንቋ አማርኛን በሚማሩበት ኮንቴክስት የተዘጋጁ መጽሐፍትን ለማዘጋጀት በጎ ፈቃደኛ ባለሙያዎች በተለይ በዚህ መማርና ማስተማር ውስጥ ያሉ ባለሙያዎች በጋራ ሆኖ መስራት በሚቻልበት መልኩ ቮለንቲር ማድረግ የሚያስፈልግ ይመስለኛል። አንዱ ቅድም እንደተባለው ምናልባት አብያተ ክርስቲያናትን በጣም ብዙ ተማሪዎችን ቅድም አንስቷል። 500 ተማሪ በላይ ርዕሰ አድባራት ያስተምራሉ። እኛ ጋር ከ350 ተማሪ በላይ አለን። በየቦታው እንደዚህ ልጆችን ይዘን እናስተምራለን። ግን ስቲል የልጆቹ ብዛት ከፍተኛ በመሆኑ በጎ ፈቃደኞችን በብዛት ማግኘት ይቻል ትምህርቱን ተጨማሪ ብዙ ሰው ይዞ መስጠት ይቻላል። እኛ ኮሚኒቲ ውስጥ ደግሞ ነፃ አገልግሎት ወይ በጎ ፈቃደኝነት የተወሰነ ጊዜ ከፍሎ መስጠት በጣም ደካማ ነው። እውነት ለመናገር መምህራንን ለማግኘት ብዙ ተቸግረን ነው መንሰራው። ቅድም ሲሆን ስትል ነበረ በብዙ ፈተና ውስጥ ነው ይሄንን የምናደርገው እና በጎ ፈቃደኛ ሆኖ መስራት እጅግ በጣም አስፈላጊ ነው ብዬ ማንሳት እፈልጋለሁ። በመጨረሻ ማንሳት እፈልገው እንግዲህ ልጆቻችን ላይ ያለው ቻሌንጅ ቀላል አይደለም። የባህል ግጭት አለ። እዚህ ሀገር በጣም የአዲክሽን ኢሹ አለ። ልጆቻችን ፌስ የሚያደርጉት የግብረሰዶም ችግር አለ። የተለያዩ ችግሮች ውስጥ የባህል ግጭት ውስጥ ነው ልጆቻችን የሚያድጉ። እኛ ማሳደግ የምንፈልግበት እና ትምህርት ቤቱ እንዲያድጉ የሚያስተምራቸው ሁለት የተለያየ ነገር ነው እና በእንዲህ አይነት ትምህርት ቤቶች ውስጥ ሲያልፉ ልጆች
አቶ ሲሳይ በጣም ይቅርታ፣ የተሰጠኝ የሰዓት እያለቀ ስለሆነ ልገድበውት ነው። በጣም ይቅርታ። ነገር ግን ይህንንና መሰል ጉዳዮችን የሚያነሳሳው ውይይታችን በሌላ ጊዜ መቀጠሉ አይቀርም። ለአሁኑ ግን ሁላችሁንም በእጅጉ አመሰግናለሁ። አቶ ሲሳይ፣ ጽዮን እንዲሁም ደግሞ እንዳለ ለሰጣችሁን ሀሳብ በእጅጉ አመሰግናለሁ። መልካም በዓል ይሁንላችሁ። መልካም ቀን ይሁንላችሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተላለፈ ያለ እየተሰራጨ ያለ መሰናዶም ነው። ዛሬ እንግዲህ የስቅለት በዓል ታስቦ እየዋለ ነው። ከዚህ በመነሳት ኤደን ገረመው ከተለያዩ በአውደ ዓመቱ አገልግሎት ከሚሰጡ ሰዎች ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ቸርነት ተሰማ ከተማ መኖሪያ ሆሳና ነው። ከደቡብ ክልል
ያለው የበዓል ድባብ ምን ይመስላል? ለምሳሌ ጉልባኑ፣ ገበያው እንዴት ነው? ሴቶች ምን እያደረጉ ነው? እርስዎ ምን እያደረጉ ነው? እስኪ ጥቂት ይንገሩኝ።
ገበያው በጣም አሪፍ ነው። ፕሮግራሙም እያከበርን ነው። ገበያ የሄድኩት ለልጆቹ ልብስ ምናምን ለመግዛትም ሌላሞ ለበዓል የሚሆን ዶሮ ይዤ እንደገባሁት ነው። በዓሉ በጣም አሪፍ ነው ግን ከዚህ ከኑሮ ውድነት አንጻር ጋር በዓል እንደየቤት እንደሆነ መንግስት ሰራተኛ ስለሆንኩ ነው እንደ መጠኑ እያከበርን ነው። አመት በዓሉን ለማለት ነው። ምንም እንደ ድሮ ባይሆንም በመጠኑ እያከበርን ነው ለማለት ነው። አራል ነገ ነው። ዶሮ አንዷ ዶሮ እኔ የገዛሁት 650 ነው። ትንሿ ናት። እሷም ግን ትንሿ ናት። ስጋ አለች በመጠኑ ከፍ የምለው ሺህ ደርሰዋል። 950 970 እንደዚያ ደርሰዋል። ከገጠር ከመጣው ሰው ነው እኔ እንትን እንደም በረካሽ ዋጋ የገዛሁት። ከተማ ውስጥ የሚያዘዋዞሩት ይጨምረዋል። እንደዚያም ነው እንደ 1000 አካባቢ ነው።
ልጆቹ ለፋሲካ ምን ነበር እንዲገዛላቸው የፈለጉት?
ቀሚስ ነገር፣ ነጭ ሸሚዞች፣ ቀሚስ በዓሉን እንትን ጠዋት ቸርች ስለሚሄዱ አብረን ስለሚነት በዓል የሚያመስለውን ልብሶች መግዛት ነው። ገዝተን የሚያመጠ ነው። በዛ ነው ፕሮግራሙን የምንከታተለው ወይም ቸርች የምንሄደው ለማለት ነው
አላቸው። ታዲያ በዓል ልብሳቸውን አዩት?
በጣም እንጂ ምክንያቱም በየአመቱ እንትን ስለሚሉ ቸርች በአዲስ መንፈስ ክርስቶስን ትንሣኤን በጭ ልብስ ስለሚያከብሩ በዛ ለመግ ስለምግምሩ አዲስ ነገር ስለሚፈልጉ እንደዛ ነው በጣም እንጂ የሚፈልጉት ደስ ይላቸዋል በጣም።
በተለይም ሀብት ይባላለው የ251 ፉድ ኬተሪንግ ሰርቪስ ሰርስኬት ነው ባለቤት ነው። ካምፓኒያችን የሚሰራው ኬተሪንግ ሰርቪስ ነው። በዓላትን ጨምሮ ከተማችን ውስጥ ለሚደረገው ማንኛውም አይነት ፕሮግራሞች የምግብ መስተንግዶና ማቴሪያል ማቅረብ ነው የምንሰራው። የበዓል ፓኬጆችን ማዘጋጀት ከጀመርን 3 ዓመት ሆኗል። ካምፓኒያችን ከተጀመረ ጀምሮ በዓል ሲሆን ሰው ካለው ጊዜ ቦታ አንጻር በተለይ አዲስ አበባ ውስጥ ስትኖሪ የበዓል ፕሮግራሞች ለማዘጋጀት በጣም ብዙ ኮምፕሊኬትድ የሆነ ነገር ስላለ እነዛን ነገሮች በቀላሉ የሚያገኝበትን መንገድ ነው የፈጠርነው። ስለዚህ ያው በዓል ሲሆን በግ ይታረዳል፣ ዶሮ ይሰራል ምናምን እና እነሱን ነገሮች ጠቅላላ ብሎ ምግቡንም መጠጡንም የያዘ ፓኬጆች ነው እያቀረብን ያለን።
እንዳየሁት ከሆነ ሙሉ ዶሮ ወጥ፣ እንቁላል ብላችሁ፣ ጠጅ፣ ሌሎችም ነገሮችም ታሰናዳላችሁና እንዴት ነው የምትሰናዱት? ነው ለበዓል መዘጋጀት የምትጀምሩት?
ኦልሞስት አንድ ወር ሲቀር ምናምን ጀምሮ ዝግጅት እናደርጋለን። ግን 24 ሰዓት ነው የምንሰራው። የበዓልም ስራዎች ባይሆኑ እነዚህ ምግቦች ተነጣጥለውም ቢሆን ደንበኞች ይጠቀሙ። ማንኛውም ሰው የተሰራ ዶሮ ይወስዳል፣ የተሰራ በግ ይወስዳል፣ ጠጅ ብቻውንም ይወስድ ይኖራል። እንዳየሹ ቁሌቱም ደግሞ ያለቀላቸው ነገሮች በቀላሉ ቤት ውስጥ ሚክስ አድርጎ ለመጠቀም የሚረዱ ነገሮች እናቀርባለን። እነዛ በማንኛውም ጊዜ በማንኛውም ቀን የሚሸጡ ናቸው። በዓላት ሲሆን ግን ቀድመን ማስታወቂያ እንሰራለን። ደንበኞችም አሉን ኮንቲኒውስሊ በዓላት ሲኖር ጠብቀው ከ3 ሳምንት በፊት ጀምረው ቀድሞ ኦርደር የሚያደርጉ ደንበኞች አሉ። ከውጭ ሀገር ለቤተሰቦቻቸው ኦርደር የሚያደርጉ ብዙ ደንበኞች አሉ። ስለዚህ አብዛኛው ኦርደር ቀድሞ ነው የሚያልቀው።
ስለዚህ ገበያ እንዴት ነው ዘንድሮ?
የዘንድሮ ፋሲካ ትንሽ ከበድ ይላል ከበፊቱ። አሁን ባለው ሁኔታ የተለያዩ የዋጋ ውድነቱ አለና እኛም ከበፊት ስንሸጥበት ከነበረው አስገዳጅ ሁኔታ ስለተፈጠረ እንደው ለደንበኞቻችን ያስለመድናቸው ነገር አለ። በዓላትን ጠብቀው የሚወስዱ ደንበኞች አሉን ምናምንና ያን ነገር ማስቀረት ስላልፈለግን ነው እንጂ በተለይ እነዚህ ለበዓል የሚቀርቡ የዶሮ፣ የበግ፣ ቂቤ፣ ስጋ ነገሮች በጣም ዋጋው መጨመሩ የደንበኛውን ቁጥር ይቀንሰዋል። ምን ጥያቄ የለውም።
ከዚህ በኋላ የሚመጡ ትዕዛዞች ይኖራሉ? አሁን ከዛሬ ምሽት በኋላ?
አዎ፣ ቅዳሜ ቀኑን ሙሉ ሌሊቱን እስከ እሁድ ድረስ ነው ኦርደሮቻችን የምናደርሰው። ስለዚህ ቅዳሜም የሚያዛለ ወደ አብዛኞቹ ትዕዛዞች እንዲያውም ዴድላይን ላይ የሚበዙ ናቸው። ሰው ወይ በስራ ምክንያት ሊሆን ይችላል ወይ በተለያየ አጋጣሚ ያልተመቻቸለን ሰው የመጨረሻውን ቀን በብዛት ይጠቀማል።
ምን ያህል ሰራተኞች አሉ? ሰራተኞችሽ ሴቶች ናቸው ወንዶች? እስቲ ጥቂት ንገሪኝ አብረው ስለሚሰሩት ባልደረቦችሽ።
ያው በእኛ ስራ ቋሚ እና የኮንትራክት ስራዎች አሉ። ኬተሪንግ ሰርቪስ እንደመሆኑ መጠን ትልቅ ስራዎች ሲኖሩን ፓርታይም የሚሰሩ ብዙ ወጣት ሰራተኞች አሉ፣ ሴቶችም ወንዶችም። በቁጥር እንደዚህ ናቸው ባንልም አንድ ስራ ላይ ከ15-20 ሰራተኞች የግዴታ ያስፈልጋሉ። እናቶችም አሉ፣ ወጣቶችም አሉ። ያው የዶሮ እንደዚህ የባህላዊ ምግብ ስራዎች ትንሽ እናቶች ቢሰሩት የተሻለ ነው የሚሆነው፣ ግን ወጣቶችም አሉ፣ በብዛት ሴቶች ናቸው የሚሰሩ።
እስቲ እናንተ እንግዲህ ይህን ሁሉ ለዚህ ሁሉ ሰው ምግብ አቅርባቸው ስትጨርሱ እንዴት ነው የምታከብሩት?
ቤታችንን በዓል አክብረ አናውቅ። ምክንያቱም የበዓሉ ቀን ደግሞ በብዛት ስልኮች ይበዛሉ። የበዓሉ ቀን አሁን ደግሞ ለአሁን የሚያዝ ከስተመር ምናምን ይኖራል። ስለዚህ በሚቀጥለው ቀን ምናምን ነው በየብዛት ጠረፍ ነው።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ንጉሱ ታምሬ እስካሁን ድረስ አብረናችሁ ነበር። መልካም የትንሳኤ በዓል ይሁንላችሁ። ዛሬ ደግሞ የሚከበረውም የስቅለት በዓል እንደመሆኑ መልካም በዓል እንዲሆንላችሁ እንመኛለን። መልካም ጊዜ ይሁንላችሁ።